ትምህርታችንን እንቀጥላለን። በመጀመሪያ ዛሬ አብረን የምንመለከተውን ክፍል አነብልንና እንጸልያለን። ባለፈው ሳምንት እንደምታስታውሱት ቆላሲያስ ምዕራፍ 3 ከቁጥር 1 እስከ 4 ያለውን ሐሳብ አይተናል። ዛሬ ጨመርመር አድርገን ነው የምናየው ከ5 እስከ 11 ያለውን ሐሳብ ነው። እና እግዚአብሔር አምላካችን እንግዲህ በዚህ ክፍል ውስጥ ብዙ ነገር ይናገረናል። በርግጥ እያንዳንዱን ቁጥር በማስተዋል በዝርዝር እንመለከተው ብንል ብዙ ጊዜ ሊወስድ የሚችል ነው። ሆኖም ግን ካለን ጊዜ አንኳያ እግዚአብሔር በሚያስተምረን መጠን አብረን ለማየት እንሞክራለን። እስቲ እናንብብና ጸልያለሁኝ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙት፣ ፍትወት፣ ክፉ ምኞት፣ ጣዖትንም ማምለክ፣ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባችሁ በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ካፋችሁ ስድብን የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸትን አትነጋገሩ። አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ እስኩስቴስም፣ ባሪያም፣ ጨዋም ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉን በሁሉ ነው። እግዚአብሔር አምላካችን ሆይ እናመሰግንሃለን። ፍቅርህ ታላቅ ስለሆነ፣ ምሕረትህ ብዙ ስለሆነ እያንዳንዳችንን በሕይወት አቁመህ ለዚህ ደቂቃ ስላደረስከን ስምክን እንባርካለን። ጌታ ሆይ እኛን ለማዳን ልጅህ ኢየሱስ ክርስቶስ ታላቅ ዋጋ ከፍሏል። በሱ ሞት ምክንያት እግዚአብሔር አምላካችን የዘላለምን ሕይወት አግኝተናል፣ ልጆችህ ሆነናል። እግዚአብሔር አምላካችን ሆይ እንደ ልጆችህ እንደ ዳኑ ሰዎች በፊትህ እንድንወጣና እንድንገባ እንድትረዳን እንለምንሃለን። ጌታ አምላካችን ሆይ በዚህ ቀን ይህንን ሕያው ቃልክን ስንመለከት በመንፈስህ ለእያንዳንዳችን አንተ እንድትረምረን እንለምንሃለን። ጌታ ሆይ በዚህ ሩም ውስጥ ያሉትን ሁሉ በዚህ ሰዓት እንድትባርካቸው እለምንሃለሁ። በእያንዳንዱ ሕይወት የሚመላለሰውን ያለውን አንተ ትመለከታለህ። እግዚአብሔር አምላካችን ሆይ ቃልህን የምናጠናው የአእምሮ እውቀት እንዲኖረን እግዚአብሔር ሆይ አይደለም፣ ቃልህን አጥንተን በሕይወት እንድንኖር እግዚአብሔር ሆይ በቀና መንገድ እንድንመላለስ የሚያስተውል ልቦና እንድትሰጠን እንለምንሃለን። ይህን ጊዜና ሰዓት አንተ ውሰድ፣ በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። እንግዲህ ወደ ጥናታችን እንገባለን። ነገር ግን ወደዛ ከመሄዳችን በፊት አንድ መዝሙር ላሰማችሁ እፈልጋለሁ። አብረን እናዳምጥ። እግዚአብሔር ይመስገን። ህይወታችንን የሚገዛ ደስ የሚያሰኝ እግዚአብሔር ብቻ ነው። ከእግዚአብሔር ጋራ ስንጓዝ እግዚአብሔር በህይወታችን መልካም ነገር ያደርጋል። ቅዱሳን እየሰማችሁኝ ነው? አንዳንድ ምልክት አድርጉልኝ። መዝሙር አሰማችኋለሁ ብዬ ሰማችሁት አይመስለኝም። እግዚአብሔር የተባረከ ይሁን። ምናልባት መጨረሻ ላይ እንሰማለን። ማይኬ የሆነ ነገር አጋጥሞት ነው ማለት ነው። እንግዲህ ቆላሲያስ ምዕራፍ 3 ከቁጥር 5 ጀምሮ ያለውን ዛሬ አብረን እንመለከታለን። ባለፈው ሳምንት ከቁጥር 1 እስከ 4 ያለውን ተመልክተናል። በዚህ ክፍል ላይ ዋና መልእክቱ ምንድነው? በላይ ያለውን መሻት፣ በላይ ያለውን ማሰብ ነው። መቼም ትልቅ ቻሌንጅ ነው ይሄ፣ ለሁላችንም ትልቅ ቻሌንጅ ነው። በምድር እያለን በላይ ያለውን መሻት፣ በምድር ያለውን ፈጽሞ የማንፈልግ ወይም ከምድር ነገር ተለይተን እንኖራለን ማለት አይደለም። ወገኖቼ ክርስትና ታላቅ ዋጋ የተከፈለበት ሕይወት ነው። ጌታ እኛን ለማዳን ራሱን በምትካችን ሰውቶ እኛ እርሱን ስንከተል እርሱን ራሱን በሞላ ለእኛ እንደ ሰጠ እኛም ደግሞ ለእርሱ ራሳችን ሰጥ ቻሌንጅ የሚያደርገን ሕይወት ነው። የክርስትና ሕይወት በምድር እያለን የመንግስተ ሰማያትን ሕይወት የምንለማመድበት ነው። ለውጥ ማለት ነው። ከድቅድቅ ጨለማ ወደሚያስደንቅ ብርሃን እግዚአብሔር ከኋላ በሕይወታችን ውስጥ እግዚአብሔር የሚያደርገውን ታላቅ ለውጥ የምናይበት ሕይወት ነው። ይህንን ለውጥ ለማምጣት ደግሞ ብዙ ውጊያ አለ። ስጋችን ከዚህ ምድር ጋር በብዙ መልኩ ያዘበት ነገር ስላለው በዚህ ምድር ሳለን ስጋችን የሚፈልገው ብዙ ነገር ሳለ ከዛ አልፈን እግዚአብሔር በሕይወታችን ማየት የሚፈልገውን ነገር ለማድረግ እያንዳንዳችን በሕይወታችን ውስጥ ትልቅ ቻሌንጅ ያጋጥመናል። ይሁን እንጂ እግዚአብሔር ደግሞ የማንችለውንና የማናረገውን ነገር አድርጉ ብሎ አይጠይቀንም። ጌታ ኢየሱስ ክርስቶስ የእኛን ስጋ ለብሶ በምድር ላይ በተገለጠበት ጊዜ ለእኛ ምሳሌ ሊተውልን በሕይወቱ በብዙ ፈተና አልፏል። ወገኖቼ እምነታችን ትርጉም የሚኖረው ከእግዚአብሔር የምንጠብቀውንም በረከት የምናገኘው እኛነታችንን በሙሉ ለእግዚአብሔር ስንሰጥ ነው። ለዚህ ነው ሐዋርያው ጳውሎስ በላይ ያለውን እሹ፣ በላይ ያለውን አስቡ፣ እናንተ ለዚህ ምድር ነገር ሞታችኋልና የሚለን። ያለፉትን የእምነት አባቶች ስናይ በሙላት እንደ ተሰጡ እግዚአብሔርም ደግሞ በሙላት በሕይወታቸው እንደ ተጠቀመባቸው እንረዳለን። እግዚአብሔርን አስከብረው እንዳለፉ ታሪካቸውን በየጊዜው እየደጋገምን እናነሳለን። ወገኖቼ እግዚአብሔር የትላንት አምላክ ብቻ አይደለም፣ አምላክ ነው። እነኛ ሰዎች ከኛ የተለዩ ፍጥሮች አልነበሩም። የቀደሞ አባቶቻችን እንደኛው ያሉ ሰዎች፣ እንደኛው የየራሳቸው ቻሌንጅ የነበራቸው፣ እንደኛው የየራሳቸው ድካም የነበራቸው ሰዎች ናቸው። በእኛና በእነሱ መካከል ልዩነት ቢኖር የመሰጠት ጉዳይ ብቻ ነው። ስለዚህ ወገኖቼ በአባቶቻችን ዘመን ጉልበታም የነበረው ወንጌል በእኛ ዘመን ደካማ ሊሆን አይገባም። ከጌታ ጋራ ስንጓዝ ጌታ በሙላት ራሱን ለእኛ እንደሰጠ እኛም ደግሞ በሙላት ለእርሱ ራሳችንን ልንሰጥ ይገባናል። ግማሽ ሕይወት የሚባል ነገር የለም። እርግጥ ነው ስጋችን የሚፈልገው ብዙ ነገር አለ። በድፍረትም ጀስቲፋይ ለማድረግ የምንሞክረው ነገር አለን። ነገሩ ግን እንደዛ አይሰራም። ጌታ ሙሉ ዋጋ ከፍሎ እንዳዳነን እኔና እናንተ ሙሉ ዋጋ ከፍለን ጌታን ልንከተለው ያስፈልገናል። ያለ አቅማችን የሚሆን ነገር ደግሞም እኛ የማንችለውን ነገር እግዚአብሔር በእኛ ሕይወት ውስጥ አያደርግም። ፈተና ቢያጋጥመን፣ መከራ ቢያጋጥመን መከራውን ልንወጣበት የምንችልበትን ኃይልና ጉልበት የሚሰጥ የሚያቆም እግዚአብሔር ነው። ባለፈው ሳምንት የትንሣኤውን ሕይወት ለመኖር የሚያስችለን ክርስቶስ ለኃጢአታችን ሞቶ እንደ ተነሳ እኛም ከእርሱ ጋር ሞተን መነሳታችንን ማመን እንዳለብን መረዳት እንዳለብን ተመልክተን ነበር። ሐዋርያው በቆላሲያስ 3 ቁጥር 1 ላይ በላይ ያለውን እሹ በላይ ያለውን አስቡ ሞታችኋልና ህይወታችሁ በእግዚአብሔር ዘንድ ከክርስቶስ ጋራ ተሰውራል የሚለውንም ተመልክተናል። ጳውሎስ ለቆላሲያስ ምዕመናን ሊያስጨብጥ የሚፈልገው ነገር የእግዚአብሔርን ፈቃድ እያደረጉ ለመጓዝ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው በተቀበሉበት ወቅት ለዚህ ዓለም እንደሞቱ እንዲያስቡ ለማድረግ ነበር። እንግዲህ በላይ ያለውን መሻትና ማሰብ ማለት ምን ማለት ነው? አንዳንድ ሰዎች እንደሚያስቡት የዚህን ምድር ነገር ፈጽሞ ጥለን ጫካ እንድንገባ ወይም ከሰው ተለይተን ለብቻችን በራችንን ዘግተን እንድንጸልይ ነገር እንዳናደርግ የሚያሳስበን አይደለም። በዚህ ምድር ላይ ምንም አያስፈልገንም ምድም ማድረግ የለብንም ማለት አይደለም። ለዚህ ዓለም ኑሯችን የሚያስፈልገንን እንደ እግዚአብሔር ፈቃድ እያደረግን ቅድሚያ ልንሰጠው የተገባው የእግዚአብሔርን መንግስት ጉዳይ እንድናስቀድም ማለት ነው። በዚህ ዓለም ላይ ለመኖር ብዙ ነገር ያስፈልገናል። ያን ለማግኘት እንደ እግዚአብሔር ፈቃድ በሆነ መንገድ የተቻለንን ሁሉ አድርገን ኑሯችንን ማሸነፍ የግድ ነው። ሐዋርያው ጳውሎስ እንዳው ተራ አይብ ላይ ይላል በሌላ ስፍራ ላይ ወገኖቼ በጌታ ኢየሱስ አምነን የዳንን ሰዎች በዚህ ዓለም እያለን የመንግስተ ሰማይን ኑሮ ልንለማመድ ከዓለም የተለየን ሰዎች ነን። ጌታ ኢየሱስ ክርስቶስ ስጋ ለብሶ በምድር ላይ የተገለጠው አንዱ እኛን ለማዳን ብሎም ደግሞ ከእግዚአብሔር ጋር የጠፋብንን ህብረት እንደገና መልሶ ለመስጠት እግዚአብሔርንም ማንነት ለእኛ ለማሳየት ነው። እኔና እናንተን ለማዳን እዚህ ደረጃ የሚያደርሰው አንዳች ነገር ግን ፍቅሩ ግድ ብሎት ያንን ሁሉ ለእያንዳንዳችን አደረገ። ስለዚህ ከዓለም እንደወጡ ሰዎች ለእግዚአብሔር እንደተለዩ ሰዎች የእግዚአብሔር መንፈስ ማደሪያ እንደሆኑ ሰዎች ልንመላለስ ያስፈልገናል። እንግዲህ በላይ ያለውን እሹ ሲል በዚህ ምድር ላለው ነገር የሚኖረን አመለካከት ከመንግስተ ሰማይ አኳያ እንደሆነ ለማስጨበጥ ይፈልጋል። እኔና እናንተ የእግዚአብሔር ልጆች ከሆን በኋላ አመለካከታችን፣ አስተሳሰባችን፣ ኑሯችንና መንገዳችን ተለውጧል። ባጭሩ አዲስ ፍጥረት ሆነናል። እግዚአብሔር ይመስገን። ይሄ ታላቅ ነገር ነው። ኃጢአት ያበላሸውን ማንነታችንን በክርስቶስ ሞትና ትንሣኤ ያንን እኛ አምነን በመቀበላችን ሁሉ ነገራችን ተለውጧል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ይላል። ይሄ ልናሰምርበት የተገባ ነገር ነው። ከክርስቶስ ሞትና ትንሣኤ ጋራ መተባበራችን የድል አድራጊነትን ኑሮ ለመኖር አስችሎናል። እሱ ዓለምን የጠላትን አሰራር ሁሉ ድል አድርጎ እንደተነሳ እኔና እናንተም ያንን ኃይል ተሰጥቶናል። ግን ይሄ ዝም ብሎ የሚሆን ነገር አይደለም። ከእኛ ዘንድ የሚጠበቅ ነገር አለ። አዎ፣ ራሳችንን ስንመለከት በዚህ በዛ የተጠላለፍንበት ነገር ስላለ በቃ አንችልም የሚል ነገር ይቅር። እግዚአብሔር እሱ ራሱ ስለሚያስችለን እንጂ እኛ ስለምንችል የሚደረግ የሚሆን ነገር የለም። ይህንን አስመልክቶ እንዳውም ጳውሎስ በሮሜ 8 ቁጥር 37 ላይ ደስ የሚል ቃል ይናገራል። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። ያንን ክፍል ሄዳችሁ ስትመለከቱ ጳውሎስ በጌታ ታምነው ያሉትን ሰዎች ከጌታ ፍቅር ሊለያቸው የሚችል አንዳች ነገር እንደሌለ ይናገራል። መከራ፣ ስደት፣ ሞት እነዚህ ሁሉ ሊለዩን አይችሉም ይላል እና ከዛ በኋላ ነው ይህን ሀሳብ የሚወረውረው። በዚህ ሁሉ በወደደን ከአሸናፊዎች እንበልጣለን ይላል። አሜን ወገኖቼ። ክርስቶስን መከተል በብዙ መከራ የሚያሳልፍ ቢሆንም እርሱ ድል አድርጎ እንደተወጣ ለእኛም ድል የምናደርግበትን ኃይል ይሰጠናል። ጳውሎስ አሸናፊዎች የሉም አይደለም ያለው፣ አሸናፊዎች አሉ፣ ግን እኛ ከእነርሱ እንበልጣለን። በዓለም ያሉ አሸናፊዎች ለዘላለም ሲሞቱ እኛ ግን ለዘላለም እንኖራለን። ስለሆነም ከፍቅሩ የሚለየን የለም ነው የሚል ያለ። እንግዲህ በምድር ሳለን በላይ ያለውን መሻት እና ማሰብ እንዴት እንችላለን? ይሄ የሰው ሁሉ ቻሌንጅ ነው። ምክንያቱም በዚህ ምድር ሳለን ስጋችን በዚህ ምድር ካለው ነገር ጋራ በብዙ መልኩ የተያያዘበት ነገር አለው። ስጋችን የሚፈልገው ብዙ ነገር አለ። ዓለምና ሰይጣንም በየጊዜው ብቅ ብቅ የሚያደርጉልን ብዙ ጉዳዮች አሉ። ወገኖቼ እግዚአብሔር ጉዳዩ በዚህ ምድር ካለው ነገር ጋር አይደለም። በዚህ ምድር ያለው ሁሉ የእሱ የእጅ ስራ ነው። ነገር ግን የእሱ ጉዳይ ከእኛ ጋር ነው። እንዳውም በአንደኛ ዮሐንስ ምዕራፍ 2 ቁጥር 16 ላይ የዚህ ዓለም ምኞትና አምሮትና ምኞት ደግሞ ከእግዚአብሔር አይደለም ይላል። ከአብ አይደለም ነው የሚለው ትክክለኛ ቃሉ። በዓለም ያለው ሁሉ የስጋ ምኞት፣ የአይን አምሮት፣ የኑሮ ትምክህት ከዓለም እንጂ ከአብ አይደለም ይላል። በአዲሱ ትርጉም ነው ያነበብኩት። በዚሁ ምዕራፍ የሚከተለው ቁጥር ዓለምም ምኞቱም ያልፋሉ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። አሜን። ያልፋል፣ ቴምፖራሪ ነው። ምንም አይነት ሰዎች ይሁን ምንም አይነት ችሎታ ይኑረን ምንም አይነት የጸጋ ስጦታ ይኑረን በቀኑ መጨረሻ ሁሉም ያልፋል። ዛሬ እንግዲህ ራሳችንን ቻሌንጅ የምናደርገው ነገር ቢኖር የእግዚአብሔርም ነው ወይ የሚለው ጉዳይ ነው። ለመሆኑ እንዴት አድርገን ነው በዚህ ምድር ያለውን ጳውሎስ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ እያለ ይዘረዝራቸዋል። ነዝሙትን፣ ርኩሰትን፣ ፍትወትን፣ ክፉ ምኞትን፣ ጣዖት ማምለክን፣ የሆነ መጎምጀትን እያለ ይዘረዝራል። እነዚህ ከሩቅ የሚመጡ ሳይሆኑ ከኛ ውስጥ የሚነሳሱ ነገሮች ናቸው። የነዚህን ፈተና ለመሆኑ እንዴት ነው ትኩረታችንን፣ አመለካከታችንን፣ ሀሳባችንን ከነዚህ ጉዳዮች ላይ አንስተን በጌታ ላይ ማድረግ ስንችል ነው። ለአንዳንዶቻችን የምንፈተንበት ጉዳይ እነዚህ እዚህ ላይ የተጠቀሱ ነገሮች ላይሆኑ ይችላሉ። በእነኛ ምትክ ግን የየግል ፈተናችን የሆኑትን ነገሮች እዛ ውስጥ ልናስገባ እንችላለን። ምንድን ነው ሪሊ በህይወቴ ከእግዚአብሔር ጋር እንዳልራመድ ፈቃዱን በህይወቴ እንዳላደርግ እንቅፋት የሆነኝ ነገር ምንድን ነው ብለን ራሳችንን ልንጠይቅ ይገባናል። በእኛ ውስጥ ያለውን እኛና እግዚአብሔር ብቻ ነን የምናውቅ። ጓደኞቻችን አያውቁንም፣ ወላጆቻችን አያውቁንም፣ ማንም ሰው አያውቀንም። አንድ ሰው ባነጋገሩ ከውጪ በሚያሳየው ነገር ማለት አይችልም። ግን እያንዳንዳችንን ማንነት የሚያውቅ እግዚአብሔር ድካም እንኳ ቢኖረን ጌታ ሆይ የኔ ፈተና ይሄ ነው፣ ይሄን ነገር አልፈልገውም፣ ከኔ ላይ እንድታነሳልኝ ደግሞም ለጽድቅ ነገር እንድጨክን እንድትረዳኝ ብለን ወደ ጌታ ስንቀርብ ወገኖቼ እግዚአብሔር ይችላል፣ ያስችላል። እግዚአብሔር በዚህ ዓለም የምንመኘውም ሆነ የምንተጋለት ሁሉ ጊዜያዊና ጠፊ ነው። ይሄ የሚጠፋው ግን የማይጠፋውን የዘላለም የሆነውን ነገር እንዳያስጥለን ደግሞም የእግዚአብሔርን ክብር እንዳናይ እግዚአብሔር በእኛ እንዳይጠቀም ክንዱን በእኛ እንዳይገልጥ እንዳያደርገን ራሳችንን በየጊዜው በቃሉ መስተዋት ልንፈትሽ መንፈስ ቅዱስ የሚለንን ነገር ልናዳምጥ ልንታዘዝ እኛ እንኳን ባይገባን ባንረዳው እግዚአብሔር ከተናገረን ጌታ ሆይ አልገባኝም፣ ግን አንተ ካልክ ፈቃድህን አደርጋለሁ እንድንል ያስፈልገናል። ወገኖቼ የእግዚአብሔርን ፈቃድ ማድረግ ትልቅ ቻሌንጅ አለበት። የእግዚአብሔር ፈቃድ የሚመርም የሚጣፍጥም ነው። ግን እግዚአብሔር በምሬት ውስጥ እንኳን ሳያሳልፍ የሚጣፍጥ ነገር ከኋላው አስቀምጦ ነው። ስለዚህ አንዳንድ ጊዜ አንዳንድ ቻሌንጅ ሲያጋጥመን ቶሎ አይናችንን ከጌታ ለማንሳት ይዳዳናል። ወገኖቼ ይሄ አያዋጣንም። ከዚህ ሁሉ ልቅ ጳውሎስ እንዳለው አይነ ልቦናችንን በጌታ ላይ እናሳር። በልባችን ምንጊዜም ከፍተኛ ስፍራ የሰጠነው ነገር ይቆጣጠረናል። የእግዚአብሔር ነገር በውስጣችን ከፍተኛውን ስፍራ ከያዘ፣ በሕይወታችን ቅድሚያ ለእግዚአብሔር ከሰጠ የእግዚአብሔር ነገር ይቆጣጠረናል። ለስጋችን የዚህ የምድር ጉዳይ ካገኘ ወይ ከሰጠ የሚቆጣጠረን የስጋችን ጉዳይ ነው። ይህ ምንም የተደበቀ ነገር አይደለም፣ ግልጽ ነው፣ የምናየው ነገር ነው። ስራ ስራ ስራ፣ ገንዘብ 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 ምንል ከሆነ ሌሊትም እንኳ ተኝተን የምናልመው ስለ ገንዘብ። ወገኖቼ ልባችንን በምንድን ያዝ ነው? ልባችን በዓለም ነገር ከተያዘ የምናገኘው የዓለምን ነገር ነው። በእግዚአብሔርም ነገር ከተያዘ የእግዚአብሔርን ነገር እናገኛለን። ለዚህ ነው ጳውሎስ በላይ ያለውን እሹ የሚለው። የእግዚአብሔር ነገር በልባችን ከፍ ባለ ቁጥር የዓለም አምሮት ሆነ ምኞት ዝቅ እያለ ይሄዳል። እናደርገውን ነገር ሁሉ ከዘላለም አኳያ ማየት እንጀምራለን። ዛሬ አግኝተን ነገ ከሚጠፋው ሳይሆን ለዘለቄታ አብሮን ለሚሄድ ነገር፣ የእግዚአብሔር ክብር ለሚገለጥበት ነገር ህይወታችን የተሰጠ ይሆናል። እንግዲህ ዛሬ ምን ይሆን በልባችን ከፍተኛ ስፍራ የሰጠ ነው? በቆላሲያስ ምዕራፍ 3 ቁጥር 3 ላይ ሳምንት እንዳየ ነው ጳውሎስ የቆላሲያስም ሞታችኋልና ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተም ከእርሱ ጋር በክብር ትገለጣላችሁ እንዳላቸው አይተናል። በገላትያ 2:21 ላይ ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ይላል። ጳውሎስ እኔ የምንቀሳቀሰው ክርስቶስ በእኔ ሆኖ ስለ ረዳኝ ነው፣ ከራሴ አድርጌያለሁ የምለው የለኝም ይላል። እንዴት አለ ትልቅ መረዳት ነው። ይህ ታላቅ የእግዚአብሔር ሰው ሙታንን ያስነሳ፣ በሱ እጅ ታላላቅ ነገር የተደረገ ሰው አንድም ቀን እኔ ሲል አታዩትም። ወገኖቼ ከጌታ ጋር ስንያያዝ፣ አእምሯችን በእግዚአብሔር ነገር ሲያያዝ ሌላ መሆን አንችልም። የእግዚአብሔር ክብር በሕይወታችን ውስጥ ከፍ እያለ እኛ ዝቅ እያለ ነው የምንገኘው። እና እናንተ ዛሬ ትንሽ ነገር ብልጭ ቢልለን አለቀ። ብዙ ይተረክልናል። ይህ የእግዚአብሔር ሰው ግን ትልቅ መረዳት በሕይወቱ ውስጥ ነበረ። የእኔ ኃይሌም ብርታቴም እርሱ ነው፣ በእርሱ ሁሉን እችላለሁ ማለቱ ነው። ወገኖቼ ጌታን ካገኘን በኋላ ክርስቲያን ከሆነ በኋላ ያለን ህይወት የኛ አይደለም። በውል ልንረዳው ያስፈልገናል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ነው የእግዚአብሔር ቃል የሚለን። ቀላል ዋጋ አይደለም። ክቡር የሆነ የክርስቶስ ደም ፈሶ ከዘላለም ሞት ወደ ዘላለም ህይወት ገብተናል። የቀድሞ ህይወታችን ከእርሱ ጋር ስለተሰቀለ አሁን የምንኖረው የእርሱ ህይወት ነው። ጳውሎስ ይህንን ነው እየተናገረ ያለ። ለራሳችን ለእኛነታችን ልንነግረው ይገባል። ኃጢአት በሚፈታተነን ጊዜ ዞር በል፣ እኔ ተሰቅያለሁ፣ እኔ ለዚህ ዓለም ስሜት ሞቻለሁ ብለን ራሳችንን ልንገስጽ ለራሳችን ልንነግረው ይገባናል። እርሱ ዋጋ ከፍሎ ነጻ ባወጣው ህይወት እንደፈለግን መኖር አንችልም። ዛሬ እኮ ግራ የሚያጋባ ህይወት ነው ያለው። ሰዎች ክርስቲያን ነኝ፣ እዚህ ቤተ ክርስቲያን ነው የሚሄደው፣ ይህንን አደርጋለሁ፣ እዘምራለሁ፣ ያንን እሰራለሁ እያልናቸው ክርስቲያን መሆናችንን ሊረዱ ግራ የሚጋባቸው ጊዜ ውስጥ ነው ያለ ነው። በገላትያ 5:1 ላይ ምን ይላል? ክርስቶስ ነጻ ያወጣን በነጻነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትያዙ ይላል። እንዴት የሚያስደንቅ ነገር ነው! ነጻ የወጣ ነው በነጻነት እንድንኖር ነው። አሜን። ስለዚህ ጸንታችሁ ቁሙ። ከጽናታችን ሊነቅ ቀድሞ ወደ ነበርንበት ባርነት ሊመልስ የሚተጋ ጠላት አለን። አንዱ የገዛ ስጋችን ነው፣ ሌላው ሰይጣን ነው። በየጊዜው ሳይያሰልስ ሳይተኛ ቀን ከሌት ያንን ነጻነት ለመውሰድ አንተ ነጻ ወጥተሃል፣ አንቺ ነጻ ወጥተሻል፣ እንደ ልብሽ መኖር ትችያለሽ፣ የዳንከው በጸጋ ነው፣ የዳንሽው በጸጋ ነው ሊለን ይችላል። አዎ ወገኖቼ፣ በጸጋ ድነናል። ጸጋ ግን ርካሽ ነገር አይደለም። ጸጋ ክርስቶስን በመስቀል ላይ እንዲቸነከር ያደረገ ነገር ነው። ለዚህ ነው ጳውሎስ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ የሚለን። ወገኖቼ ዛሬ ልባችን የተያዘለት ነገር የተገዛለት ነገር ምን ይሆን? በሁለተኛ ጴጥሮስ ምዕራፍ 2:19 ላይ ልባችን ሰው ልቡ ለተገዛለት ነገር ማለት ነው ባሪያ እንደሆነ ይናገራል። አሁን ያገኘነው ነጻነት የፈለግነውን ልናደርግበት ሳይሆን ቀድሞ ይቆጣጠረን የነበረውን ላለማድረግ ነጻ የወጣንበት ነው። አሜን። ይሄ እንዳው በልባችን ዛሬ ከምንማረው ትምህርት ሁሉ ይሄ ቢቀርልን እንዴት ደስ ይላል። አሁን ያገኘነው ነጻነት የፈለግነውን ልናደርግበት ሳይሆን ቀድሞ ይቆጣጠረን የነበረውን ላለማድረግ ነጻ የወጣንበት ነው። ወገኖቼ ቀድሞ የምናደርገውን ኃጢአት ዛሬም የምናደርግ ከሆነ እንደገና በባርነት ወጥመድ ውስጥ ነው ያለ ነው። ይሄ ደግሞ በጣም አደገኛ ነገር ነው። ቀኑ መጨረሻ ያጠፋናል። ጌታንም ያሳዝናል፣ እኛንም ከጌታ ይለየናል። ታዲያ እንዴት ነው በቃ ጌታን ካገኘም በኋላ ምንም ነገር ውስጥ አንገባም ኃጢአት አንሰራም ማለት ነው ወይ ልትሉኝ ትችላላችሁ። እንደዛ እያልኩ አይደለም። በአንድም በሌላም በኩል የእግዚአብሔርን ፈቃድ ባለማድረግ የምንበድለው ብዙ ነገር አለ። ይሁን እንጂ እግዚአብሔር ደግሞ ከእኛ ልብ በላይ ነው። ድካማችንን ስለሚያውቅ የንስሐ በር ስለከፈተልን አውቀን ሆነ ሳናቅ በድፍረት ይሁን በስተት ለምናጠፋው ጥፋት ምሕረት እናገኛለን። ግን ፕላን እያደረግን ኃጢአት አንሰራ። ይችን እና ይችን አድርጌ በኋላ ንስሐ እገባለሁ የሚባል ነገር አይሰራም። ወገኖቼ ክርስትና የመለየት ህይወት ነው። ክርስትና የእግዚአብሔርን ፈቃድ ለማድረግ የምንሰጥበት ህይወት ነው። የክርስቶስን ፍቅር የምንለማመድበት ህይወት ነው። ክርስትና አንዳችን ለሌላው የምንኖርበት ህይወት ነው። እኔና እናንተን ከድቅድቅ ጨለማ ወደሚያስደንቅ ብርሃን ያመጣ፣ ወደ እረፍት ያመጣ በእኛ ህይወት ውስጥ መልካም ነገር አግኝቶ አይደለም። እግዚአብሔር አይናችንን አብርቶ የመንፈሳዊ አይናችን ስለበራለን ለሰማነው ወንጌል ሪስፖንድ ስላደረግን እግዚአብሔር አዳነን። ዛሬም ፖቴንሻሉ አለን። እንደ ማንኛው በዓለም እንዳለ ሰው ዛሬም ቢሆን እግዚአብሔርን ይህም ለማድረግ እንችላለን። ወገኖቼ ክርስቶስ ታላቅ ነጻ አውጪ ነው። ህዝቡን ነጻ ያወጣው ጠላቶቹን አጥፍቶ ሳይሆን በጠላቶቹ እጅ አልፎ በመሰጠት በምትካችን በመሞት እኔን እናንተን አዳነን። በዚህ ዓለም ላይ ሁላችሁ እንደምታውቁት ከኃጢአት ቀንበር ነጻ የሚያወጣ ምንም ኃይል የለም። ከዛ ቀንበር ለመውጣት የሚከፈል ምንም ዋጋ የለም። እኔ አንድ የማውቀው ሰው በጣም የታወቀ ሰርጀን በድራግ እንደ ሞተ አውቃለሁ። ብዙ ሰዎችን ይረዳ የነበረ ወገኖቼ፣ እውቀት ይኑረን፣ ገንዘብ ይኑረን፣ ስልጣን ይኑረን፣ እነዚህ ሁሉ ከተያዝንበት ችግር ነጻ አያወጡም። ይልቁንም በችግራችን ላይ ችግር ይጨምራሉ። ብዙ ሰው የዘላለምን ሕይወት ጠልቶ ህይወቱን ወደ ሞት የሚነዳ የለም። ግን ካለበት እስራት የሚፈታውን ጌታ በእምነት ተቀብሎ መዳን ፈቃደኛ ሰው ስላይደለ ወይ ስላልሆነ ወይ ስላልሰማ ከዛ እስራት ሳይፈታ በሚያሳዝን ሁኔታ ህይወቱ ሊያልፍ ይችላል። ስለዚህ ጳውሎስ የስጋንና የዓለምን ቻሌንጅ ድል ለማድረግ በዚህ በቆላሲያስ 3:5 ላይ ምድራዊ ምቾቶቻችሁን ግደሉ ይላል። ምቾቶቻችንን እንዴት ነው የምንገለው? ያሮጌውን ሰው ስራ በማስወገድ ነው። ባጭሩ ኃጢአትን በማስወገድ ነው። ኃጢአት ደግሞ በድርድር አይጠፋም። ኃጢአት የሚጠፋው በፈቃዳችን እምቢ በማለት ነው። አይሆንም፣ አላደርገውም። እግዚአብሔርን ያሳዝናል። እንደ ዮሴፍ ይህን ክፉ ነገር በእግዚአብሔር ፊት እንዴት አደርጋለሁ ማለት ስንችል ነው። እግዚአብሔር አታድርጉ የሚለንን ባለማድረግ ነው። በምድር ያሉትን ብልቶቻችሁን ግደሉ ሲል ኃጢአት አይሰልጥን ማለቱ ነው። ማንኛውንም እግዚአብሔር ደስ የማይሰኝበትን ነገር አስወግዱ ማለቱ ነው። ደግሞም ጌታን ከተቀበልን በኋላ እግዚአብሔር መንፈሱን ሰጥቶናል። ያ የእግዚአብሔር መንፈስ በየሰከንዱ በየደቂቃው በማንኛውም እንቅስቃሴያችን መሆን ያለብንንና መሆን የሌለብንን ይናገረናል። ችግራችን ለመንፈስ ቅዱስ ድምፅ ሴንስቲቭ አለመሆን ነው። ግደሉ ሲል መግደል ማለት ማስወገድ እንዳይኖር ማድረግ ማለት ነው። የሞተ ነገር እንደገና አይንቀሳቀስም፣ አበቃለት ማለት ነው። ኃጢአታችን ከክርስቶስ ጋር መሞቱን እርግጠኞች ከሆነን ቀጠሮ ሳንሰጥ ነገ ሳንል አሁኑኑ ክፉውን ሁሉ ማስወገድ ያስፈልገናል። በጣም የሚገርማችሁ ነገር ኃጢአት መስራታችን አይደለም፣ ወይም ደክመን ይህንና ያንን ማድረጋችን አይደለም። ኃጢአትን እግዚአብሔር እንደሚጠላው መጥላት አለመቻላችን ነው። አንዳንዱን ነገር ጊዜ እንዳለን በኋላ እንደምንደርስበት አድርጎ ጠላት ሊያሳየን ይችላል። ወይ ጀስቲፋይ የምናደርግበትንም መንገድ ያቀብለናል። ምን አለበት የምን ማክረር ነው ሁሉ ያደርጉት የለም ወይ? ወገኖቼ መለኪያችን ሌላ ሰው አይደለም፣ ቃሉ ነው። በምንም ነገር ልለውጠው አንችልም። እኛ ስለወደድ ነው አንድን ነገር አይ ልጄ ወዶታልና ምን ላርግ አይልም። እግዚአብሔር ባይከለክለንም ያዝናል። ሐዋርያው ጳውሎስ በሮሜ 6:5-14 ሙሉውን ጥቅስ አናነበውም፣ ትንሽ ሀሳብ አነሳለሁኝ። በሞቱ ከእርሱ ጋር ከተባበርን በትንሣኤው ደግሞ ከእርሱ ጋር በእርግጥ እንተባበራለን። ከእንግዲህ የኃጢአት ባሪያዎች እንዳንሆን የኃጢአት ሰውነታችንን እንዲሻር አሮጌውን ሰዋችንን ከእርሱ ጋር እንደ ተሰቀለ እናውቃለን ይላል። ዋው! በሞቱ ከእርሱ ጋር ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን ይላል። ምንድን ነው የሚለን ያለ? ጌታን ስንቀበል እኛ ሞተናል፣ ለዚህ ዓለም አምሮት ለዚህ ዓለም ነገር ሞተናል። ምክንያቱም ክርስቶስ በመስቀል ላይ በተሰቀለበት ጊዜ እኛ ልንሞተው ያለው ሞት እርሱ በምትካችን ስለወሰደ እኛም አብረን ሞተናል። አሁን የምንኖረው ኑሮ ለእርሱ የምንኖረው ኑሮ እንጂ ለራሳችን የምንኖረው አይደለም ነው የሚለን ያለን። ወገኖቼ ኃጢአት የሚሰራው ያ አሮጌው ሰውነታችን ተሽሯል ነው የሚለን። ዛሬ በእኛ የሚሰለጥን ስጋ ቢኖር እኛው ስፍራ ስለሰጠነው ነው። ከእግዚአብሔር አንጻር ነገሩ አብቅቶለታል። በቃ እግዚአብሔር ዋጋ ከፍሎለታል። እንግዲህ ለኃጢአት እንደ ሞታችሁ በክርስቶስ ኢየሱስ በእግዚአብሔር ሕያዋን እንደሆናችሁ ቁጠሩ። በሚሞት ስጋችሁ ኃጢአት አይንገስ ይላል። ቁጥር 11 በሚሞት አይንገስ። ወገኖቼ ኃጢአት በእኛ ላይ ስልጣን የለውም። ስልጣኑን ጌታ ገፎታል። አሜን። ለአንዴና ለመጨረሻ ተገፏል ስልጣኑ። ቁጥር 13 ብልቶቻችሁን የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡ። ይልቁንም የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አቅርቡ ይላል። ጳውሎስ የሚለን ምንድን ነው? እናንተ ዋጋ የተከፈለባችሁ ሰዎች ናችሁ እኮ ነው እያለን ያለ። ስለሆነ ዋጋ እንዳልተከፈለላቸው ሰዎች አትኑሩ ነው የሚለን እኮ። አሮጌውን ነው የሚለው። አሮጌውን ለኃጢአት የተሰጠ ሰውነት አስወግዱ ይለናል። እነዚህ ምድራዊ ብልቶቻችን ምንድን ናቸው? ዝሙት፣ ርክሰት፣ ፍትወት፣ ክፉ ምኞትና አምልኮተ ጣዖት የሆነ መጎምጀት ናቸው ይላል። እግዚአብሔርን ደስ አያሰኙም። እነዚህ በእነዚህ ነገሮች ምክንያት እግዚአብሔር ይፈርዳል። ዛሬ የኔና የእናንተ ችግር እነዚህ ባይሆኑም እንኳ አይ ይሄ ጉዳይ እኔን አይመለከተኝም ብንል እንኳ የእያንዳንዳችንን ሕይወት የሚመለከቱትን ጉዳዮች እዚህ ውስጥ ልናካትታቸው እንችላለን። ምንድን ነው በእኔ ሕይወት ውስጥ ችግር የሆነብኝ? ከቁጥር 7-9 ያለው ሀሳብ ደግሞ ቀድሞ ትኖሩባቸው በነበራችሁት ሕይወት አሁን አትኑሩ ይላል። ይገርማችኋል። ቀድሞ ትኖሩባቸው በነበራችሁት ሕይወት አሁን አትኑሩ። በኤፌሶን ምዕራፍ 2 ላይ ሐዋርያው ጳውሎስ የቀድሞ ሁኔታችንን ሲናገር እንዲህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነዚህም በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። የዚህ ምድር ባለስልጣኔ በሆነው በክፉ ፈቃድ በፊት ተመላለሳችሁ። በእነዚህም ልጆች መካከለኛ እኛ ሁላችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። አሜን። እንዴት ደስ ይላል! የቁጣ ልጆች ነበራችሁ እኮ ነው የሚለን ያለ። ግን እኛን የቁጣ ልጆች የሆነውን ራሱን በመስቀል ላይ በምትካችን ሰጥቶ የራሱ ልጆች አደረገን። እግዚአብሔር ይመስገን። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ልጅነት ብቻ አይደለም፣ ስልጣንን ሰጥቶናል። ይህንን ክፉ ልረቅ የምንችልበትን ስልጣን ሰጥቶናል። እኛ ግን ስልጣናችንን ቁጭ ስላደረግነው የእሱ መጫወቻ ሆኖ ወደ ላይ ወደ ታይ ልንል እንችላለን። ቅዱሳን በት የሚገባ ነገር ነው። ማንኛውም እግዚአብሔር በእኛ ህይወት ውስጥ የማይፈልገው ነገር እንድናስወግድ እግዚአብሔር ይጠይቀናል። በዛው ክፍል ላይ አሁን ግን ቁጣ፣ ንዴትን፣ ስድብን፣ ሐሜትንና አሳፋሪ ንግግር የመሳሰሉትን ሁሉ አስወግዱ ይላል። እነኚህ እያንዳንዳቸው እያንዳንዱ ቃል ትልቅ ነገር በውስጡ ያጨቀ ነው። ለምሳሌ ያህል ቁጣን ተመልከቱ። የጽድቅ ቁጣ አለ፣ የአመፅ ቁጣ አለ። ለእግዚአብሔር መንግስት ነገር የምንቆጣው ነገር ሊኖረን ይችላል። በኃጢአት ላይ ልንቆጣ እንችላለን። ጌታ ኢየሱስ ክርስቶስም ተቆጥቷል። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች በዋሻ አደረጋችሁት ብሎ ጅራፍ አንስቶ የገረፈበት ጊዜ ያባረረበት ጊዜ አለ። ግን ያ የአመፅ ቁጣ አልነበረም፣ ቁጣ ነው። መጽሐፍ ቅዱስ ተቆጡ፣ ነገር ግን በቁጣችሁ ፀሐይ አይግባ ይላል። ግን እስቲ ቆም ብለን እንይ፣ ስንት ጊዜ ነው የምንቆጣ? በትንሹም በትልቁ፣ በሚረባውም በማይረባውም የምንናደደው ስድብ፣ ሐሜት፣ አሳፋሪ ንግግር፣ እነዚህ ነገሮች ለሕይወታችን ጠንቆች ናቸው። ይህንን ስለሚያውቅ ነው ለእነኚህ ሰዎች ምንድን ያለው? በምድር ያሉትን ብልቶቻችሁን ግደሉ እያለ የሚናገረው። ምክንያቱም እዚህ ጠንቅ የእግዚአብሔር ፍርድ ይገለጣል ይላል። አሮጌውን ሰው ከስራው ጋር አውልቃችሁ ስለ ጣላችሁ እርስ በርሳችሁ ውሸትን አትነጋገሩ። ዋው ወገኖቼ፣ ጸጋን የሚገፍ ነገር እንደ ውሸት ያለ የለም። ውሸት የኃጢአት በር ነው። የመጀመሪያዎቹን ሰዎች ከገነት ውስጥ ያስወጣ ውሸት ነው። የዲያብሎስ ትልቅ መሳሪያ ውሸት ነው። የውሸት አባት ይለዋል። እኛ የእግዚአብሔር ልጆች ከሆን የአባታችንን ፈቃድ ነው የምናደርገው፣ የአባታችንን ፍላጎት ነው የምናደርገው። አትነጋገሩ። የፈጠረውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ዋው ታውቃላችሁ፣ እግዚአብሔር አስቀድሞ በመልኩ ነው የፈጠረን። ያን አስቀድሞ እግዚአብሔር እኛን የፈጠረበትን መልክ ኃጢአት ወደ ልባችን ሲገባ አበላሸው። ያን ኃጢአት ያበላሸው መልክ ለመስራት እንደገና ኢየሱስ ክርስቶስ የእኛን ስጋ አልበሶ መጣ። ስለዚህ እኔና እናንተ የተጠራ ነው በአዲሱ ኑሮ እንድንመላለስ ነው። በዚህ በአዲስ ህይወት ለመመላለስ እለት እለት ራሳችንን እያየን እለት እለት እየታደስን እለት እለት ጌታን ወደ መምሰል እየመጣን ልንጓዝ ይገባናል። ያ ቆሮንቶስ ምዕራፍ 4:16 ላይ ውጫዊው ሰውነታችን ቢጠፋ እንኳ ውስጣዊ ሰውነታችን እለት እለት ይታደሳል ይላል። ይሄ በቃሉና በጸሎት የሚሆን ነገር ነው። በመሰጠት የሚሆን ነገር ነው። ውጫዊ ሰውነታችን በብዙ ነገር ሊጎሳቆል ይችላል። በዚህ ዓለም ኑሮ በማጣት በመታመም በተለያየ መንገድ እለት እለት የምንታደሰው የአመለካከትና የኑሮ ለውጥ በማድረግ ነው። እግዚአብሔር ከማይፈቅደው ኑሮ ወጥተን እግዚአብሔር ደስ የሚሰኝበትን ኑሮ መኖር ስንጀምር ማለት ነው። ለዚህ እኮ ነው በሮሜ 12:2 ላይ ምን ይላል? በአእምሯችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ይላል። ዛሬ ማንን እየመሰልን ነው? ማንን ነው የምንመስለው? በኤፌሶን 4:23 ላይ በአእምሯችሁ መንፈስ እንድትታደሱ እውነተኛ በሆነ ጽድቅ እንዲሁም ቅድስና እግዚአብሔርን እንድንመስል የተፈጠረውን አዲስ ሰው እንድትለብሱ ነው ይላል። በአእምሯችሁ መንፈስ እንድትታደሱ ይላል። ነገሩ እኮ እኛ ውስጥ ነው ያለው። በልባችን የተጠነሰሰ ነገር ነው በተግባር የሚውል። ልባችን ሊታደስ የሚችለው እውነተኛ በሆነ ጽድቅ እንዲሁም በቅድስና ስንመላለስ ነው። እግዚአብሔር እንዲለውጠን እየጸለይ የእኛን ድርሻ ካልተወጣን እጃችንን ጎትቶ እግዚአብሔር አይለውጠንም። እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱት ነው ይላል። ያ የቀድሞ ፍጥረታችን ተበላሸ፣ ነገር ግን በክርስቶስ ኢየሱስ ምክንያት እንደገና ያታድሷል። ያንን መልክ ይዘን እንድንጓዝ ነው። ጳውሎስም ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ ያንን ወጣት የሚመክረው ይህንኑ ሀሳብ ነው። እግዚአብሔርን ለመምሰል ራስ ግን አስለምድ ይለዋል። ኦቨርናይት የሚሆን ነገርም አይደለም። ወይስ ከመጨረሻ ቁጭ ብለን አንድ ጊዜ ወለፈሰድን ዱብ ብለን የምንለወጥበትን ጉዳይ አይደለም። እለት በእለት ራሳችንን በሰጠን ቁጥር እሱን ወደ መምሰል እየቀረብን ነው የምንሄደው። ትግል አለ? አዎ አለ። ትግል መውረድ መውጣት አለ። ነገር ግን አንዴ ስለወረድን እዛ እንቀመጣለን ማለት አይደለም። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ የሚነሳል ይላል ቃሉ። አንተ ደግሞ ታቆመኛለህ፣ እቆማለሁ። ከአንተ ፍቅር የሚለየኝ ምንም ነገር የለም። እግዚአብሔር እንደ ትልቅ ዳኛ የወንጀለኛ መቅጫ ከፍቶ ቁጭ ብሎ ኃጢአት በሰራን ቁጥር ቀጭ የሚያደርግ አምላክ አይደለም። እንዲህማ ቢሆን ኑሮ አልቆልን ነበር። ግን የምህረት አምላክ ነው። አሜን። የምህረት አባት ነው። ድካማችንን ያውቃል። ጉድለታችንን ያውቃል። ውድቀታችንን ያውቃል። እንደገና ሊጠግን ሊያነሳ የሚችል ነው። ብዙዎችን ሲያነሳ አይተናል። እያንዳንድ ክሮች ነን። ማንም ሰው በድፍረት ይህንና ይህንን የሆንኩት በእኔ ችሎታ ነው ብሎ የሚል የለም። የለም። ያልተቀበልከው ምን አለ? ከተቀበልክ እንዳልተቀበልክ የምትሆን ለምንድን ነው ይላል ገላትያ መልእክት ላይ። ምን አለ? ብትቆም ያቆመ እግዚአብሔር ነው። የምትኮራበት ነገር የለም ወንድሜ። ብትወድቅም ደግሞ ተስፋ አትቁረጥ። እግዚአብሔር አንተ ከምታስበው በላይ ነው። ማንም የሚኮፈስበት ነገር የለውም። አንዳንድ ጊዜ ትንሽ ነገር ብልጭ ሲልልን በቃ ሌላውን ሁሉ እዛ ድባቅ መተን በቃ እንንጎራደዳለን። እግዚአብሔር ከዚህ ያውጣ። ወገኖቼ በክርስቶስ ያገኘ ነው አዲሱን ህብ የምናድሰው በእውቀት ነው። በቆላሲያስ 1:9 ላይ ምን ይላል? የፈቃዱን እውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላባችሁ ዘንድ ስለ እናንተ መጸለይን አላቋረጥንም ይላል። የቆላሳስ ሰዎችን ሁኔታ ከተረዳ በኋላ እግዚአብሔር በእናንተ ህይወት ውስጥ የሚፈልገውን ነገር በስጋ ሳይሆን በመንፈሳዊ ጥበብና መረዳት እንድትገነዘቡ ስለ እናንተ እንጸልያለን ይላል። ወገኖቼ እግዚአብሔር ዛሬ በእኔና በእናንተም ህይወት የሚፈልገውን ነገር ለመረዳት እግዚአብሔር አይናችንን እንዲከፍት መረዳትን እንዲሰጠን ልንጸልይ ይገባናል። ጥበብ ለሌለን ሰዎች ጥበብን ይሰጣል እግዚአብሔር። ምድራዊ ጥበብ አይደለም፣ ያዕቆብ እንደሚል ሰማያዊቱን ጥበብ፣ ላይኛይቱ ጥበብ፣ ከአጋንንት ከስጋ የሆነችውን ጥበብ አይደለም። ዛሬ ድብልቅልቅ ያለው በዚህ ምክንያት ነው። አጅሬ እየሰራ ነው ያለው። መንፈሳዊ ያልሆነውም መንፈሳዊ በማስመሰል ወይ ደግሞ የእግዚአብሔርን እውነት ትክክል ባልሆነ መንገድ ተረጎም ለሰዎች ጆሮ በሚጣፍጥ ለሰዎች በሚጥም መልክ በማቅረብ የፈቃዱ እውቀት ምን እንደሆነ ሰዎች እንዳይረዱ የሚያደርግበት ብዙ መንገድ ነው። ወገኖቼ ከክርስቶስ ጋር የጠበቀ ግንኙነት እና ህብረት ካለን ህይወታችን የተጠበቀ ይሆናል። እግዚአብሔር እኔና እናንተን ለማዳን የራሱን ድርሻ ከተወጣ እኔና እናንተ ደግሞ ደህንነታችንን ለመጠበቅ የራሳችንን ድርሻ መወጣት አለብን። ጳውሎስ በገላትያ መልእክት ምዕራፍ 5:13 ላይ ለአርነት ተጠርታችኋል፣ ብቻ አርነታችሁ ለስጋ ምክንያት አይስጥ ይላል። ዛሬ የተለመደ ቋንቋ ሁላችሁ የምታውቁት አለ፣ ስጋ ደካማ ነው። ሰዋት ስጋ ደካማ ስለሆነ በድካም እንድንመላለስ ተፈቅዷል እንዴ? እንዳውም ስጋ ደካማ ስለሆነ ቀቅ ነው የተጠራ ነው። ተጠንቀቅ፣ ሳታስቦ ጎትቶ ያስገባሃል። ተጠንቀቅ እኮ የሚለን ያለ ስጋ ደካማ ቢሆን እግዚአብሔር ብርቱ ነው። አሜን። በስጋ ላይ ኃይል ያለው እግዚአብሔር ነው። የዚህ ዓለም ጉዞ ብዙ ትግል አለበት። ቢሆንም እግዚአብሔር በድል የምንመላለስበትን ጸጋ ደግሞ ሰጥቶናል። ፈተና አለ፣ ችግር አለ፣ መከራ አለ ብለን ልንፈራ አልተጠራንም። በአንደኛ ጢሞቴዎስ ምዕራፍ 1 ላይ ደስ የሚል ጥቅስ አለ። እንደዚህ ይላል፣ ይቅርታ፣ ሁለተኛ ጢሞቴዎስ አንድ ቁጥር ሰባት ላይ ነው። ምዕራፍ አንድ አይደለም፣ እንዲህ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ዋው እንዴት ደስ ይላል! ምንድን ነው የሰጠን ይላል? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ይሄ ብዙ ልናስተውለው የሚገባ ነገር በዛ ውስጥ አለ። አንደኛ እግዚአብሔር ኃይል ሰጥቶናል፣ የመንፈሱን ኃይል ሰጥቶናል። የእግዚአብሔር መንፈስ ከእኛ ጋር ነው። መንፈሴ እንጂ በኃይልና በብርታት አይደለም ይላል ዘካርያስ ላይ። ሁለተኛው ፍቅር ነው። ፍቅር ድል የማያደርገው ነገር የለም። ዓለም እኔንና እናንተን ልታቀን የሚገባ አንድ ነገር ቢኖር ፍቅር ነው። ዛሬ ዓለም የተጠማችው ነገር ቢኖር የፍቅር ጉዳይ። እርግጥ ነው ዛሬ እንዳውም ፍቅር ትርጉም አጥቷል። ይህንን የእንካ በእንካ ነገር አይደለም የምል ያለ ወይም ደግሞ ተቃራኒ ጾታዎች የሚፈላልጉበትን ጉዳይ አይደለም። ዛሬማ እንዳውም መልኩም የአጋፔን ፍቅር ነው የምለው። ራስን የመግዛት ታውቃላችሁ፣ በዚህ ዓለም ውስጥ ትልቁ ችግር ያለው የትልቁ ችግር መነሻ ራስን መግዛት ያለመቻል ጉዳይ ነው። በምሳሌ 16:32 ላይ ታጋሽ ሰው ከጦረኛ ስሜቱን የሚገዛም ከተማን በጉልበት ከሚይዝ ይበልጣል ይላል። በአዲሱ ትርጉም ነው እያነበብኩ ያለሁት። ደግሞ አለ ይህንን ጥቅስ ምሳሌ 16:32 ታጋሽ ሰው ከጦረኛ ስሜቱን የሚገዛም ከተማን በጉልበት ከሚይዝ ይበልጣል ይላል። የእንግሊዘኛው ትርጉም he who is slow to anger and he who rules his spirit ይላል። አሮጌውን ሰው አስወግደን እግዚአብሔር ከኛ የሚጠብቀውን ለማድረግ በትዕግስት ራሳችንን እየገዛ መመላለስ ያስፈልገናል። በትዕግስታችን ብዛት ነው ራሳችንን የምናድነው። ዛሬ ትዕግስትና ራስ መግዛት ስለጠፋ የብዙ ሰው ሕይወት ተጎድቷል። ጠብ፣ ክርክር፣ ስድብ፣ ንዴት ራስን ያለ መግዛት ውጤት ናቸው። እናም ዛሬ በዓለም ላይ የምናየው መከራና ስቃይ በአብዛኛው ሰዎች ራሳቸውን መግዛት ስላልቻሉ የመጣ ነው። ለሰው ሁሉ ለእኔም ለእናንተም ለማንኛውም የሰው ዘር መሰረታዊው ችግር መንፈሱን መግዛት አለመቻል ነው። በምሳሌ 19:11 ላይ ጥበብ ሰውን ታጋሽ ታደርገዋለች፣ በደልን ንቆ መተውም መከበሪያው ነው ይላል። ሰው ታግሶ እግዚአብሔርን እያዳመጠ ሲጓዝ ችግር ሊያስከትልበት ከሚችል እንደ እግዚአብሔር ፈቃድ ካልሆነ ነገር ራሱን ይጠብቃል። ስለ ትዕግስት በአንድ መጽሔት ላይ ያነበብኩት ነገር በጣም ደስ የሚል ነገር ነው። አንድ አባ ሀብተ ስላሴ የሚባሉ ሰው ነበሩ በአዲስ አበባ። እኚህ ሰው እየዞሩ መጽሐፍት ይሸጣሉ። እየዞሩ መጽሐፍት ሲሸጡ ግን የክርስቶስን አዳኝነት ለሰው ሁሉ ይመሰክራሉ፣ ይናገራሉ። አንድ ቀን ንግግራቸው ያልጣመው ሰው አባ ሀብተ ስላሴን አህያ በማለት ሰደባቸው። እኚህ ሰው ሲመልሱ እግዚአብሔር ይባርክህ፣ አህያ በሀገራችን ብዙውንና ትልቁን አገልግሎት በመስጠቷ ትታወቃለች። እኔ መብሉ እኩል ስራው ስንኩል እሆን እንደሆነ እንጂ ለጌታ የሆነ ለሀገሬ የአህያን ያህል አገልግሎት ብሰጥ እወድ ነበር። ከሚበዛብኝ በቀር የሰጠኸኝ ስም ወድጄዋለሁ፣ እግዚአብሔር ይባርክ በማለት በድጋሜ መረቁት። ስለ ትዕግስታቸው ተደንቆ ይሆናል ሌላ ነገር ሳያክልባቸው ትቷቸው ሄደ። ይገርማችኋል፣ ራስን መግዛት ማለት ይሄ ነው። እኚህ ሰው ለዛ ለሰደባቸው ሰው በሕይወቱ ዘመን የማይረሳውን ነገር አስተምረው ነው የላኩት። የእግዚአብሔርን ፍቅር በውስጡ አክለው ነው የሸኙት። አንተ እንዴት እንዲህ ትለኛለህ አላሉ። የአህያ እኮ በጣም ትልቅ አገልግሎት የሰጠች እንስሳ ናት። እኔ እንደ እሷ ባገለግል አሉ። ለወጡት። ክፉን በመልካም ለውጠው የእግዚአብሔርን እውነት በዛ ሰው ሕይወት ውስጥ ጥለው ሄዱ። ምንም ሳናጠፋ ምንም ሳንበድል ሰዎች ክፉ ነገር ቢያደርጉብን ምንድን ነው የምንወስደው እርምጃ? እንደ አባ ሀብተ ስላሴ ክፉን በበጎ እንደውጣለን ወይስ ለመበቀል እንነሳለን? በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 24 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል ይላል። ወገኖቼ ክርስትናን መቀበል ብቻ ሳይሆን ክርስትናን እንደ ክርስቶስ ልንኖረው ተጠርተናል። አዎ፣ ይህንን ስትሰሙ እኛ ሰው ነን እንዴት እንችላለን ልትሉ ትችላላችሁ። እውነት ነው፣ ሰው ነን። ነገር ግን እግዚአብሔር ደግሞ መከራን፣ ስቃይን ልንቀበል የምንችልበትን ጸጋ ሰጥቶናል፣ መንፈሱን ሰጥቶናል። በዚህ ምድር ሳለን እንደ እግዚአብሔር ሰዎች የእርሱ እንደ ራሴ ሆነን ልንመላለስ የምንችልበትን ጸጋ ሰጥቶናል። መከራም የተቀበለው ለኃጢአት ሞተን ለጽድቅ እንድንኖር ነው ይላል። ለኃጢአት ሞተን ለጽድቅ እንድንኖር። እንግዲህ በዚህ ምድር እስካለን ድረስ ፈተና ከየአቅጣጫው ይመጣል። እዚያም የሚያጋጥመን ነገር ይኖራል። ይሁን እንጂ ዓይኖቻችንን ከእኛ በፊት መከራ ተቀብለው ያለፉትን እያሰብ ዓይነ ልቦናችንን በጌታ ላይ እያደረግን የምንጓዝ ከሆነ በድል ያራምደናል። ወገኖቼ በላይ ያለውን መሻትና ማሰብ የምንችለው በታች ያለንን ህይወት ስናስተካክል ነው። በዚህ ምድር እንደፈለገን እየኖርን ስለ መንግስተ ሰማይ ድሪም ብናረግ እንዲሁ በህልም ኑሮ እናልፋለን። በህይወታችን ላይ እርምጃ ካልወሰድን በጸሎት ብቻ ከኛ የሚወገድ ነገር የለም። ብዙ ሰው በዚህና በዚያ ደክም ያለው ባካችሁ ጸልዩልኝ ይላል። ጥሩ ነው፣ ጥሩ ነው። ግን እያንዳንዱ ሰው በእግዚአብሔር ፊት ቀርቦ ጌታ ሆይ የደከምኩት በዚህ ጉዳይ ነው፣ አንተ ልትረዳኝ ትችላለህ ብሎ ከለመነ በኋላ ያን ነገር መልሶ ላለማድረግ ካልጨከነ ውሃ ቀዳ ውሃ መልስ ነው የሚሆንበት። ራሳችንን ወገኖቼ ለእግዚአብሔር አሳልፈን ስንሰጥ እግዚአብሔር ለእኛ የከበደውን ነገር ያነሳልናል። ጌታ ሆይ ለእኔ ከብዶኛል እርዳኝ ስንለው አስደናቂ ነገር ያደርጋል። በገላትያ 5:16-17 በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና። እነዚህ ሁለቱ ይቀዋወማሉ ይላል። ህይወታችን በእግዚአብሔር መንፈስ መመራት ሲጀምር በላይ ያለውን መሻትና ማሰብ ብቻ ሳይሆን በላይ በዚህ ምድር መኖር እንጀምራለን። አሜን። ምንም የተሰወረ ምስጢር የለውም እዚህ ውስጥ። ህይወታችን እንደ ቃሉ ይሆናል። እኔና እናንተ የእግዚአብሔር መንግስት ዜጋና ልጆች ከሆነን እንደ ዜጎቹ እንደ ልጆቹ መኖር እንችላለን። ጠላታችን ወደ ፈተና ሊያስገባ መሞከሩ እውነት ነው። ሆኖም ልንቃወመው እንጂ ልንገዛለት አይገባም። ያዕቆብ 4:7 ምንድን ነው የሚለው? ዲያብሎስን ተቃወሙ ይላል። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። ችግራችን ነገሩ የተገላቢጦሽ እየሆነብን እኮ ነው። እርሱን ተቃውመን ለእግዚአብሔር በመገዛት ፈንታ እሱን ለመቃወም እንኳን አፋችን ሊከፈት አይችልም። ከዚህ የተነሳ የእርሱን ፈቃድ በልባችን ውስጥ እኔ ለሰይጣን አልገዛም ልንል እንችላለን። የእሱን ተግባር ካከናወንን መገዛት ማለት ሌላ ምን ምስጢር አለው? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆን ደግሞ የአባታችን ባህሪ በእኔና በእናንተ ሊንጸባረቅ የግድ ነው። ሌላ ምንም መሆን አንችልም። አለቀ። ቁርጥ የአባቱ ልጅ እንደሚባል ቁርጥ የጌታ ልጆች ነው የምንሆነው።6:6 የእግዚአብሔር ቁጣ ይመጣል ይላል። ብዙ ጊዜ እኛ የጌታ ልጆች የእግዚአብሔር ፍቅር ብቻ እንዲነገር እንፈልጋለን። ጥሩ ነው። በቃ እግዚአብሔር ያፈቅርሃል፣ እግዚአብሔር ይወዳል። አዎ ይወደኛል፣ ያፈቅረኛል። ግን እኮ እግዚአብሔር የፍርድ አምላክ መሆኑንም መዘንጋት የለብንም። ወንጌልን ከሰማን ሙሉ ሆነ ወንጌል ነው መስማት ያለብን። ለጆሮአችን የሚጥም ኃጢአትን እንዳንጠየፍ የሚያደርገንን ይልቁንም ኃጢአትን ጀስቲፋይ አድርገን እንድንኖርበት የሚገፋፋንን ነገር ብቻ የምንፈልግ ከሆነ እግዚአብሔር ከዚህ ይመልሰን። ዛሬ እንዳውም እንደዚህ ያለ የሚናገሩ ሰዎች ጸጋ እንደሌላቸው የእግዚአብሔር መንፈስ እንደሌላቸው የሚኮነኑበት ጊዜ ነው። እግዚአብሔር ለእኔና ለእናንተ ራሱን መስዋዕት ያደረገው ከፍቅር እየተነሳ ነው። ታዲያ እኔና እናንተ ያንን እሱ ዋጋ የከፈለበትን ነገር አጥላልተን ረግጠን እንደገና ስንሄድ እግዚአብሔር እንዴት ዝም ይላል? ለዚህ ነው በማይታዘዙ ክፉን በሚያደርጉ እንዳው ከነጭራሽ በልጁም ለማመን በማይፈልጉ ወይም ያን ረክተው ለሄዱ እነዚህን ሁሉ ይቀጣል ይላል። በዚህ ለነቁራራ አይገባም። በአንድ ወቅት እኛም እንዳም የራሳችንን ፈቃድ ለማድረግ የተሰጠን የተሸጥን ሰዎች ነበር። ቁጥር 8 እና 9 ላይ ምንድነው የሚለው? እነዚህን ሁሉ አስወግዱ ነው የሚለው። ወገኖቼ ምንም ያህል ጀስቲፋይ ብናረገው ምንም ያህል የሚመሳሰል ጥቅስ ብንፈልግለት ኃጢአት ኃጢአት ነው፣ ሌላ መስተካከያ ነገር የለውም። እግዚአብሔር ደስ የማይሰኝበት ነገር ከሆነ፣ የእግዚአብሔር ፈቃድ የሌለበት ነገር ከሆነ በቃ አሮጌዎቻችን ከክርስቶስ ጋር ሞታል ያል ቁጥር 10 አሁን ግን አዲስ ፍጥረት ሆነናል። ይህ አዲሱ ሰውነት የፈጠረውን ፈጣሪውን ይመስል ዘንድ ይለወጥ ይላል። አሜን። ይለወጥ ይላል። እንግዲህ ዛሬ የተመለው የክርስትና ህይወት ዋና ግብ ፍጹም የሆነ ለውጥ አግኝተን ጌታን እንድንመስል ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እኔም ምሰሉ ይላል። በሮሜ 8 30 ላይ የእግዚአብሔር ዓላማ ለእያንዳንዳችን ያለው ዓላማ የልጁን መልክ እንድንመስል ነው ይላል። አሮጌው ሰው ከስራው ጋር ገፋችሁታል የተፈጠረውን ምሳሌ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ይሄ ለምናምን ሁሉ የተሰጠን እንጂ ለተለዩ ሰዎች የተሰጠ አይደለም። ለዚህ ነው በመጨረሻው ቁጥር ላይ አዲሱን ሰው ስለብስ ቁጥር 11 ላይ አዲስ ባህሪ፣ አዲስ ልምምድ፣ አዲስ አመለካከት እንደምናገኝ የሚናገረው በክርስቶስ ያለን ህብረት በጣም አስደናቂ ነው። ጳውሎስ በነበረበት ዘመን ሰዎች በተለያየ ደረጃ የተከፋፈሉ ነበሩ። የተገረዙት በሙሉ አይሁዳውያን የነበሩ ነበር። በግርዘት ለአብርሃም እግዚአብሔር የገባውን ቃል ኪዳን ስላለ ያልተገረዙት ደግሞ አረማዊ ይባሉ ነበር። ማለትም ነጻ አይወጡ እና ነጻ ያልወጡ ለማለት ነው። በጣም የሰለጠነው ክፍል ደግሞ ግሪካውያን እየተባሉ ይታወቁ ነበር። ሌላው ግን አረመኔ ተብሎ ይመደብ ነበር። ይሄ ክፍፍያ ነበረ። ግን ጳውሎስ የሚለው ምንድነው? በክርስቶስ በኩል ያ ነገር የለም። ዘር የለም፣ ቀለም የለም፣ ጎሳ የለም። ሁሉ አንድ ነው። ሁሉም በሁሉ የሆነ ክርስቶስ እሱ ራሱ ሁሉም በራሱ ጠቅልሏል። ክርስቶስ ሁሉንም ነው፣ በሁሉም ነው ማለት። ይህ ጌታ በሁሉ አማኝ ህይወት ውስጥ አለ። እግዚአብሔር የተባረከ ይሁን። ወገኖቼ እግዚአብሔር ዛሬ በህይወታችን አስደናቂ ነገር እንዲያደርግ ኑሯችን
I don't know.